የዜና መጽሔት
አድማጮች በተከታዩ የዜና መጽሔት ህወሓት ከ2013 ዓ.ም በፊት የነበረው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ መወሰኑና ያስከተለው ስጋት ማንነታቸው ባልታወቀ አካላት ከስራ ቦታ ታግቶ የተወሰደው የአዲስ ስታንዳርድ አርታ የደረሰበት ስካውን አለመታወቁ እንዲሁም ኢትዮጵያ ውስጥ ህገወጥነትን ህግ እንዴት ይቆጣጠረው የሚሉ ርዕሰ ጉዳዮችን አካቷል። በዚሁ ቅደም ተከተል ይቀርባል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጥቅምት 24 ከ2013 ጀምሮ በፊት የተመረጠው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ መወሰኑን አስታወቀ። በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት ለሁለት ቀናት ያካሄደውን ስብሰባ ተከትሎ ትናንት ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት እንደሌላ የማጥፊያ መሳሪያ ለመጠቀም እየጣረ ነው ሲል ከሷል። በጉዳዩ ላይ አስተያየት የሰጡ የፖለቲካ ፓርቲዎችና አንድ የሲቪክ ድርጅት የህወሓት ውሳኔ በክልሉ ዳግም የጦርነት ስጋት እንደሚፈጥር ገልጸዋል። የህወሓት መግለጫ በግልጽ ባይጠቅሰውም የፕሪቶሪያው ዘላቂ ግጭት የማቆም ስምምነት መፍረሱን የሚያመለክትና አዎንታዊ ውጤት የማይኖረው እንደሆነም ጠቅሰዋል። ሰለሞን ሙጬ ዝርዝሩን ከአዲስ አበባ አጠናቅሯል።
ህወሓት ሚያዝያ 7 እና 8 ቀን 2018 ዓመተ ምህረት ስብሰባ ማካሄዱን ገልጾ ውጤቱን ትናንት እሁድ ሚያዝያ 11 ቀን 2018 ዓመተ ምህረት ይፋ ያደረገ ሲሆን 2.8 ሚሊዮን ህዝብ የመረጠው ያለውና ከ2013 ዓመተ ምህረት በፊት የነበረውን የክልሉን ምክር ቤት ወደ ስራ እንዲመለስ መወሰኑን ጠቅሷል። ህወሓት የፕሪቶሪያው ዘላቂ ግጭት የማቆም ስምምነት እንዲፈረም ስምምነቱም ወደ ዘላቂ የሰላም ስምምነት እንዲሸጋገር ጥረት ማድረጉን ገልጾ በፌደራል መንግስቱ መፈጸም የነበረባቸው ያላቸው ጉዳዮች አልተፈጸሙም ሲል በመግለጫው አስፍሯል። በተጨማሪም የክልሉን የአስተዳደር ወሰን አለመመለስ፣ የድርጅቱን እውቅና መንፈግ፣ የትግራይ ህዝብ እርስ በርሱ እንዳይተማመን ለማድረግ መጣር፣ የመንግስት ሰራተኞችን ደሞዝ መከልከል፣ በትግራይ ላይ ዳግም ከበባ ማድረግና ዳግም ጦርነት ለመክፈት መዘጋጀት የሚሉ ምክንያቶችን በፌዴራል መንግስቱ ላይ በማንሳት ለውሳኔው ምክንያት አድርጎ ዘርዝሯል። የፕሪቶሪያው ስምምነት ሲፈረም ህወሓትን ወክለው ከፈረሙት ከፍተኛ ባለስልጣናት መካከል አንዱ የነበሩትና በኋላ ስምረት ፓርቲን ያቋቋሙት አቶ ጌታቸው ረዳ ይህንን የህወሓትን መግለጫ አጥብቀው ተቃውመውታል። እጅግ አሳሳቢ ያሉት ይህ የህወሓት ውሳኔ የፕሪቶሪያውን ስምምነት ውድቅ የሚያደርግ እርምጃ እንደሆነ ገልጸዋል። የአረና ፓርቲ ምክትል ሊቀመንበርና የፓርቲው የህግ ዘርፍ ኃላፊ አቶ ካሳይ ዘገየ በበኩላቸው በወቅቱ ትግራይ ክልል ተደርጎ የነበረው ምርጫ ህገ ወጥ ነው በሚል አለመሳተፋቸውን አስታውሰው ይህንን ውሳኔ ተቀባይነት የለውም ብለዋል።
ራሱ አንድ አካል ነው ከጊዜው አስተዳደሩ። እንዲያውም ዋናው ነው 50+1 ፓወር ያለው ነው። እዛ ጋ ሆኖ ምንም ያመጣ መፍትሄ የለም። አካታች እንዳይሆንም እንቅፋት ከሆኑት አንዱ እሱ ነው። ስለዚህ መልካም ውጤት ይመጣል የሚል እምነት የለኝ። ፌዴራል መንግስትም ግዴታው መውጣት መቻል አለበት። መጀመሪያ ግን ጊዜው አስተዳደሩ አካታች በሆነ መልኩ ሁሉም አካላት የሚሳተፉበትና ነጻና ገለልተኛ የሆነ አይነት ምርጫ ተካሂዶ በዛ በኩል ቢቀጥል የተሻለ ነው። ከዛ በአጭር ጊዜ ውስጥ ህጋዊ ፍትሃዊና ነጻ የሆነ ምርጫ አካሂዶ የትግራይ ችግር መፍታት በምርጫ ነው የሚፈጠረው የሚል እምነት ነው ያለኝ።
የፌዴራል መንግስት የፕሪቶሪያውን ዘላቂ ግጭት የማቆም ስምምነት ተከትሎ ያቋቋመውን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የስራ ዘመን ባለፈው ሳምንት በአንድ ዓመት አራዝሟል። ህጋዊ ሰውነቱ በብሔራዊ ምርጫ ቦርድ የተሰረዘው ህወሓት የጊዜያዊ አስተዳደሩ የስራ ጊዜ መራዘም ላይ ተሳትፎም እውቅናም የለኝም በሚል ውድቅ አድርጎታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለውና የትግራይን ጉዳይ በቅርበት የሚከታተለው የሲቪክ ድርጅት የህዝብ ግንኙነት ኃላፊ አቶ መብሬ ብርሃን እንደሚሉት ህወሓት በግልጽ ባይለውም ባወጣው መግለጫ የፕሪቶሪያው ስምምነት መፍረሱን የሚጠቁም ነው።
በግልጽ የፕሪቶሪያው የሰላም ስምምነት ፈርሷል ባይልም ይዘቱ ግን ያንን ነው። ምክንያቱም ከጦርነቱ በፊት የተደረገ ምርጫ በፕሪቶሪያው የሰላም ስምምነት መሰረት ምክር ቤቱ ምርጫው ቮይድ ወይም ደግሞ ውጤት አልባ እንደሆነ በፕሪቶሪያው የሰላም ስምምነት የተደረሰበት ጉዳይ ነው። ስለዚህ ተመልሶ ወደዛ መሄዱ ስምምነቱ ፈርሷል የሚል እንድምታ ያለው መግለጫ ነው።
የህወሓት ውሳኔ ሊያስከትል የሚችለውን ውጤት በተመለከተም አቶ መብርሄን ጠይቀናቸዋል።
ወደ ቅድመ ጦርነቱ የነበረው ሁኔታ ወደዛ እየተመለሰ እንደሆነ ትልቅ ማሳያ ተደርጎ ሊወሰድ ይችላል። በውሳኔው መሰረት የሚሄዱ ከሆነ ግን በክልሉና በፌደራል መንግስት ያለው ግንኙነት ይቋረጣል ማለት ነው። አሁን ትልቁ ስጋት ምንድነው? ወደ ጦርነት የመመለስ ስጋት ይፈጥራል። ይሄ በዋናነት ማለት ነው። በነገራችን ላይ ይሄ ውሳኔም ለህግ ተቀባይነት ያለው አይደለም። ያ ይመለስ እንኳን ቢባል ሲጀመር 5 ዓመት አልፎታል። የሰላም ሁኔታውን በጣም የሚጎዳ የክልሉን ህዝብ ዳግም ወደ ጦርነት ሊያስገባ የሚችል አደገኛ አካሄድ ነው።
ህወሓት ስም ባይጠቅስም ከጎረቤት ክልሎችና ከሌሎች የኢትዮጵያ ህዝቦች እንዲሁም ከጎረቤት ሀገራት ህዝቦች ጋር በማንኛውም ጊዜ ያለውን ትብብር ለማጠናከር እንደሚሰራ በትናንቱ መግለጫው አሳውቋል። አክሎም ከኢትዮጵያ ፌዴራል መንግስት ጋር ያሉ ልዩነቶችን በንግግር ለመፍታት ፍላጎት እንዳለው ገልጿል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
ባለፉት ጥቂት ዓመታት ኢትዮጵያ ውስጥ በተለያዩ አካባቢዎች የትጥቅ እንቅስቃሴን ጨምሮ ህጋዊ ባልሆነ መንገድ በሚንቀሳቀሱ ቡድኖች ምክንያት ሰላማዊ ማህበረሰብ ለሰብአዊ መብቶች ጥሰትና እንግልቶች መዳረጉን የመብት ተቋማት ያወጧቸው ዘገባዎች አሳይተዋል። ሰሞኑንም ባምቦና ሮቤ ከተሞች የተሰማውና በአደባባይ ተፈጸሙ የተባሉ ድብደባና የመብት ጥሰቶች በማህበራዊ መገናኛው መነጋገሪያ ሆነዋል። ለመሆኑ ሰብአዊና ዲሞክራሲያዊ መብቶችን የሚጥሱ መሰል ተግባራትና ፈጻሚዎቻቸው ከድርጊታቸው እንዴት ይገታሉ? ስዩም ጌቱ የህግ ባለሙያዎችን አነጋግሮ ተከታዩን ዘገባ አሰናድቷል።
ከሰሞኑ በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማና ባሌ ዞን ሮቤ ከተማ ውስጥ በተናጠል የተፈጸሙ ድርጊቶች በማህበራዊ ሚዲያ የበርካቶችን ትኩረት ስበው አልፈዋል። በሮቤ እድሜያቸው ጠና ያለው አባት በጎረምሶች ሲደበደቡና በአምቦ ደግሞ የተደራጁ ናቸው የተባሉ ወጣቶች በተለያዩ አጋጣሚዎች ሰላማዊ ንጹሐን ዜጎች ላይ አሰቃቂ ድብደባዎችን ሲፈጽሙ ነው የታዩት። መሰል ተግባራት ከህግ የበላይነት መላላት ጋር ተያይዞ የሚከሰት ሊሆን እንደሚችል ጠቅሰው አስተያየታቸውን ለዶቼ ቬለ የሰጡ የህግ ባለሙያው አቶ አወት ልጅ አለም የመሰል ተግባራቱ ደጋግሞ መከሰት የዜጎችን ህልውና ጭምር የሚፈታተኑ ናቸው ብለዋል።
ከቅርብ ጊዜ ወዲህ እኔ በምኖርበት ክልልም እንደዚህ አይነት ነገር ሁኔታ አለ። በሀገሪቱ በአጠቃላይ ለምንድን ነው እንደዚህ ሆነው ብለን ስናይ መንግስት ዋናው ስራው እንግዲህ የዜጎች ደህንነት መጠበቅ ነው። ይሄ አሁ ነው። ከዛ በኋላ ነው ወደ ሌሎች የዜጎች ኑሮ ማሻሻል ምናምን ምናምን ከዛ በኋላ የሚመጣ ነው። መጀመሪያ ግን ሰዎች በነጻነት እንዲንቀሳቀሱ፣ በደህንነት እንዲንቀሳቀሱ ጥበቃ ማድረግ፣ ከለላ ማድረግ ነው። ለምሳሌ የኢትዮጵያ ህገ መንግስት ላይ ማንኛውም ኢትዮጵያዊ ወይም ደግሞ በህጋዊ መንገድ ኢትዮጵያ ውስጥ የሚኖር ሰው በየትኛውም የሀገሪቱ ክልል የመዘዋወርና የመኖር መብት አለው ይላል። ያንን መብቱ ተግባራዊ የሚሆን ግን ጥበቃ የሚያገኝ ዋስትና የሚያገኝ ከሆነ ነው። የትም ቦታ ብሰራ የትም ቦታ ብኖር ጥበቃ አገኛለሁ ዋስትና አገኛለሁ ብሎ ሲያስብ ነው። አሁን ግን ጥቃቶች ያሉ መብት ጥሰት አለ።
ባለሙያው በአስተያየታቸው ህግ አስተማሪ በሆነ መልኩ አጥፊዎች ላይ ካልሰራ ወደ ህግ አልበኝነት የመሄድ አዝማሚያን የሚፈጥር በመሆኑ ከወዲሁ ጠንከር ያለ የህግ ማስፈጸም ስራ መስራትን ይቻልም ብለዋል።
ቅድም እንዳነሳ ነው የሆነ ነገር ሲፈጠር ፍርድ የመስጠት አይነት አለ ማለት ሶ ይሄ ደምረን ስናየው ምንድነው ችግሩ ካልከኝ ኤክሰፕሽን ከሆነ ችግር የለም ማለት በጣም አልፎ አልፎ የሚታይ አንዳንድ ጊዜ የሚታይ ከሆነ ችግር የለም። ግን አሁን ኦልሞስት እንደ ኖርም እየሆነ የመጣ ነገር ነው። እንደዚህ ሲሆን ደግሞ ዜጎች ደህንነት አይሰማቸውም። ስለዚህ በጉልበት ነው ብሎ የማሰብ ህጉን ወደ እጅ የመውሰድ የህግ የበላይነት እንዳይሰፍን እንቅፋት የመሆን ሁኔታ ይኖራል ማለት ነው።
መሰል ተግባራት ከህግ የበላይነት መላላት ጋር ተያይዞ የሚከሰት ሊሆን እንደሚችል ጠቅሰው አስተያየታቸውን ለዶቼ ቬለ የሰጡ የህግ ባለሙያው አቶ አወት ልጅ አለም ችግሩን ለመግታት የተቋማት ግንባታ ቅድሚያ ትኩረት ሰጥተው መስራት እንደሚያስፈልግም ነው ያስረዱት።
መፍትሄው አጭር ነው። መንግስት መምሰል አለበት። የፍትህ የጸጥታ ተቋማቱ መጠናከር አለባቸው። ይህ ብቻ ነው መፍትሄው። ጠንካራ የሆነ የፍትህ ተቋም፣ ጠንካራ የሆነ የጸጥታ ተቋም ሲኖር ንጹህ ንጽህናውን ጠብቆ የሚኖርበት ያጠፋ ደግሞ የሚቀጣበት ይሄ ደግሞ በስርዓት ማለት ነው። በሎ በሎ በማለት ሳይሆን ያጠፋም ሲኖር መብቱ ጠብቀ ግን በጥፋቱ ልክ የሚቀጣበት ሁኔታ በመፍጠር ይሄ ደግሞ የተቋማቱ ጥንካሬ እነሱ ጠንካራ መሆን እዛ ላይ ነው የምሰራ ማለት ሌላም ምሰራ ትችላለ። ይሄ የማስተማር እንደዚህ ጥሩ ነው እንደዚህ መሆን የለበት ምናምን፣ ግን ዋናው ምንድን ነው ሰው የሚያዩ ነው የሚያምነው። እና ለምሳሌ ጠንካራ የሆነ የጸጥታና የፍትህ አካላት ሲኖሩ ሰው ይተባበራል። እና ይሄ ይመስለኛል መፍትሄው።
ሌላው አስተያየታቸውን የሰጡን አንድ የህግ ባለሙያና ጠበቃ ለደህንነታቸው ሲባል ስማቸውንም ሆነ ድምጻቸውን እንዳንገልጽ በጥብቅ ጠይቀው በሰጡን አስተያየት አሁን ላይ ኢትዮጵያ ውስጥ በተለያዩ አካባቢዎች ለሚታዩ የህግ ጥሰቶች ትልቁ ክፍተት ያለው ከህጉ ሳይሆን ከማስፈጸም ጉድለት ነው ብለዋል። ችግሩ የህግ ክፍተት ሳይሆን የማስፈጸም ነው። በዚህ መጠን እየሰፋ የመጣውን ከባባድ የሰብአዊ መብት ጥሰት ማስተካከሉም ቀላል አይሆንም። ወንጀሎችን ለመቆጣጠር ጠንካራ አቅምና ፍላጎትም ይሻል። አሁን የተደራጁት ወንበዴዎች በሂደት ከጸጥታ አካላት አቅም በላይ የሚሆኑበት እድልም ሊፈጠር ይችላል። ይህ ደግሞ ሰው ህግ ላይ እንዳይደገፍ፣ እንዳይተማመን ሊያደርግም ይችላል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ሚያዝያ 7 ቀን 2018 ዓ.ም ተመረተ ማንነታቸው ባልታወቁ ሰዎች ከስራ ቦታው የተወሰደው ጋዜጠኛ ሚሊየን በየነ አሁንም ያለበት ቦታ አይታወቅም ሲል አሰሪው አዲስ ስታንዳርድ ዛሬ አስተወቀ። በሰባዊ መብት ላይ የሚሰራ የሲቪክ ድርጅት እንዳለው ይህ ክስተት ባለም አቀፍ የሲቪልና የፖለቲካ መብቶች ስምምነትና በኤፌደሪ ህገ መንግስት የተመለከቱ የአካል ደህንነትና የነጻነት መብቶችን በግልጽ የጣሰ ነው። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በበኩሉ ድርጊቱ በጋዜጠኞች ላይ እየደረሰ ያለው ያልተገደበ ጫናና የእገታ ስጋት አስከፊ ማሳያ እንዲሁም የፕሬስ ነጻነት ላይ የተጋረጠ ቀጥተኛ ስጋት ነው ብሏል። የአዲስ ስታንዳርድ ማኔጂንግ ኤዲተር ሚሊየን በየነ ከቢሮ ተወስዶ ከተሰወረ ዛሬ 5 ቀናት ሞልቶታል። ስለ ጋዜጠኛው ከፌደራል ፖሊስ መረጃ ለማግኘት ያደረግነው ጥረት አልተሳካም። ከአዲስ አበባ ሰለሞን ሙጬ ዝርዝሩን ልኮልናል።
ባለፈው ረቡዕ ከስራ ቦታው ሲቪል በለበሱና ማንነታቸው ያልታወቁ ባላቸው ሰዎች የተወሰደው ጋዜጠኛ ሚሊየን በየነ ከስራ ገበታው በኃይል ከተወሰደ ከአምስት ቀናት በኋላም አሁንም ያለበት ቦታ አይታወቅም ሲል የሚሰራበት አዲስ ስታንዳርድ ዛሬ ሰኞ አስታውቋል። ሀገር በቀል የሆነው የሲቪክ ድርጅት ቅድሚያ ለሰብአዊ መብቶች ኢትዮጵያ ሚያዝያ 10 ቀን 2018 ዓመተ ምህረት ክስተቱን አውግዞ ባወጣው መግለጫ ሁኔታው በእጅጉ አሳስቦናል ብሏል። ድርጊቱ በዓለም አቀፍ የሲቪልና የፖለቲካ መብቶች ስምምነት አንቀጽ 9 እና በኢፌድሪ ህገ መንግስት አንቀጽ 16 እና 17 የተመለከቱ መሰረታዊ የሰብአዊ መብቶች ማለትም የአካል ደህንነት መብትና የነጻነት መብትን በግልጽ የጣሰ መሆኑን አመልክቷል። ድርጅቱ በኢትዮጵያ በፕሬስ ነጻነት ላይ ቀጥሏል ያለው ኃላፊነት የጎደለው አካሄድ እጅግ እንደሚያሳስበው ግልጽ ማድረጉን የድርጅቱ የህዝብ ግንኙነት ኃላፊ መብርሄ ብርሃነ ዛሬ ለዶቼ ቬለ ተናግረዋል።
ጥያቄ ተፈልጋለ ተብሎ ታስኖ ከተወሰደ በኋላ ለአምስት ቀናት ያህል ያለበት እንኳን ሳይታወቅ የግል ነጻነቱ ያጣበት ሁኔታ ነው ያለው። አጠቃላይ በጣም የሚያሳስብ ነገር ነው ይሄ። ጋዜጠኛ ያለበት ሁኔታ መታወቅ መቻል አለበት። ከዚህ አንጻር እኛ ዓለም አቀፍ የሲቪልና የፖለቲካ መብቶች ስምምነት እንደዚሁም ደግሞ ህገ መንግስቱና ሌሎች ህጎች አሉ እዚህ ሀገር ላይ ይህንን ሁሉ በመጣስ ነው ከሚሰራበት ታፍኖ የተወሰደው አሁንም ያለበት የማይታወቀውና ይሄ በጣም እጅግ ሁሉም ሰው ሊያሳስበው ይገባል።
ጋዜጠኛውን የህዝብን መረጃ የማግኘት መብት ለማክበር በቁርጠኝነት ኃላፊነቱን ሲወጣ የነበረ ነው ያለው አዲስ ስታንዳርድ ጋዜጠኝነት ወንጀል አይደለም፣ አስገድዶ መሰወር ይብቃ የሚል ጥሪም አድርጓል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ጋዜጠኛው የደረሰበት አለመታወቁ እጅግ እንዳሳሰበው በገለጸበት መግለጫው ይህ ድርጊት በጋዜጠኞች ላይ እየደረሰ ያለው ያልተገደበ ጫናና የእገታ ስጋት አስከፊ ማሳያ ነው ብሏል። ማህበሩ የፍትህና የጸጥታ አካላት የዜጎችን ደህንነት የመጠበቅ ተቀዳሚ ኃላፊነት ያለባቸው እንደመሆኑ ጋዜጠኛ ሚሊየን በየነ የታገተበትን ሁኔታ በአስቸኳይ አጣርተው እንዲያሳውቁ፣ ከእገታ ነጻ እንዲሆን ርብርብ እንዲያደርጉ፣ እንዲሁም በደህንነት ካሜራ ምስል ላይ በግልጽ የሚታዩ አጋቾች በህግ ቁጥጥር ስር እንዲውሉና ይህንን የታቀደ ያለውን እገታ የፈጸሙ አካላት በህግ ፊት ተጠያቂ እንዲሆኑ ጥልቅ ምርመራ እንዲደረግ ጠይቋል። የህግ ባለሙያው አቶ መብርሄ በበኩላቸው የፍትህ ሚኒስቴር የጋዜጠኛውን ደህንነት እንዲያረጋግጥ ኃላፊነቱን እንዲወጣ ጥሪ አድርገዋል።
የፍትህ ሚኒስቴር የዜጎች ደህንነት የማስጠበቅ የመጀመሪያ ኃላፊነት አለበት። ፖሊስ እኮ በፍትህ ሚኒስቴር ስር ነው። ስለዚህ የህግ የበላይነት እንዲረጋገጥ የፍትህ ሚኒስቴር ትልቁን ድርሻ መወጣት ይገባዋል። ይህንን ኃላፊነቱ እየተወጣ አይደለም ብለን በእኛ በኩል እናምናለን።
የሙያ ማህበሩ የመገናኛ ብዙሀን ባለሙያዎች በነጻነትና ያለ ስጋት ስራቸውን መስራት የማይችሉባት ሀገር የዴሞክራሲ ተስፋ የጨለመ ይሆናል ሲል በመግለጫው ደምድሟል። የዴሞክራሲ ባህል ከሆኑት ተግባራት ዋናው ብሔራዊ ምርጫ በተቃረበበት በዚህ ወቅት ይህንን መሰል ፍርሃት የሚያነግሱ ድርጊቶች መስተዋላቸው አግባብ አለመሆኑን አቶ መብርሄ ብርሃነ ገልጸዋል።
አሁን ምርጫ ሊደረግ ነው እየተባለ ምርጫ ሊደረግ ከሆነ ደግሞ ህብረተሰቡ ነጻና ገለልተኛ የሆኑ መገናኛ ብዙሀን ያስፈልጉታል የሚበጀውን ለመምረጥ። ይህ እየሆነ ባለበት ሁኔታ ምርጫ ከሁለት ወር በታች በቀረበት ሁኔታ በማኔጂንግ ኤዲተር ሌቨል ያለ ጋዜጠኛን አፍኖ በመውሰድ ሌሎች ስራቸው እንዳይሰሩ የሚያሸማቀቅ ተግባር ስለሆነ በእጅጉ ሁሉም ሰው በተለይ በሰብአዊ መብት የሚሰሩ አካላት የኢትዮጵያ ሰብአዊ መብት ኮሚሽን በእጅጉ ሊያሳስበው ይገባል። ይህን ስራ ካልሰራ ምንድን ነው የሚሰራው ታዲያ?
የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የስራ ፍቃድ መሰረዙን ከወራት በፊት አስታውቋል። ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ሚሊዮን በየነን ለማግኘት እንዲሁም ለማስፈታት የሚችሉትን ሁሉ እንዲያደርጉ ባለፈው ሳምንት ጥሪ አቅርቦ ነበር። ስለተሰወረው ጋዜጠኛ መረጃ ለመጠየቅ ወደ ፌዴራል ፖሊስ የህዝብ ግንኙነት ኃላፊ በመደወልና የጽሁፍ መልእክት በመላክ ጥረት ብናደርግም ምላሽ አላገኘንም። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
ህወሓት ከ2013 ዓ.ም በፊት የነበረው የትግራይ ክልል ምክር ቤት ወደ ስራው እንዲመለስ መወሰኑና ያስከተለው ስጋት፣ ማንነታቸው ባልታወቀ አካላት ከስራ ቦታ ታግቶ የተወሰደው የአዲስ ስታንዳርድ አርታ የደረሰበት እስካሁን አለመታወቁ፣ እንዲሁም ኢትዮጵያ ውስጥ ህገ ወጥነትን ህግ እንዴት ይቆጣጠረው በሚል ርዕስ የተጠናቀሩ ዘገባዎችን ያስደመጠን የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ።